The Voice of America. በተቃዋሚው ሰማያዊ ፓርቲ መሪዎችና አባላት ላይ በአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት ትናንት የተከፈተው ክስ እጅግ አስፈሪና በአገሪቱም ሆነ በክልሉ የሚገኙት የፍትህ አካላት በገዢው ፓርቲ ተጽዕኖ ስር መውደቃቸውን የሚያረጋግጥ ነው ሲል ፓርቲው መግለጫ አውጥቷል። የክልሉ አቃቤ ህግ በ9 የሰማያዊ ፓርቲ አባላት ላይ የመሰረተው ክስ ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፍረስ የመሞከር ወንጀል የሚል ነው። ሰለሞን አባተ ተጨማሪ ይዟል።
የአማራ ብሔራዊ ክልላዊ መንግስት አቃቤ ህግ በክልሉ ጠቅላይ ፍርድ ቤት ሰኔ 10 2009 ዓ.ም በተጻፈ የክስ ማመልከቻ የሰማያዊ ፓርቲ መሪዎችና አባላት ናቸው ባላቸው 9 ግለሰቦች ላይ የመሰረተው ክስ ፌደራሉን የወንጀል ህግ አንቀጾች ጠቅሶ በህገ መንግስቱና በህገ መንግስታዊ ስርዓቱ ላይ ወንጀል መፈጸም የሚል ነው። አቃቤ ህጉ በዝርዝር ያሰፈረው ወንጀል ተከሳሾቹ የሰማያዊ ፓርቲ አባልና አመራር ሆነው ህገ መንግስታዊ ስርዓቱን አክብረው ለመስራትና ለመንቀሳቀስ በህጉ መሰረት ተመዝግበው ሲንቀሳቀሱ ይህንኑ ሽፋን በማድረግና ለህገ ወጥ ዓላማቸው መጠቀሚያ በማድረግ የኢፌዴሪ ህገ መንግስትና ህገ መንግስታዊ ስርዓቱን ህጋዊ ባልሆነ መንገድ ለማፍረስ አስበውና ይህን የወንጀል ድርጊት የሚያስከትለውን ውጤት ለመቀበል በሙሉ ሐሳብና ፍላጎታቸው በመስማማት ነሐሴ 1 2008 ዓመተ ምህረት ሰልፍ እናድርግ በማለት ከባህር ዳር ከተማ ከንቲባ ጽህፈት ቤት ፍቃድ በመውሰድና ህዝቡን በመጥራት ሰልፍ ወደ አመጽና ብጥብጥ እንዲቀየር አድርገው አንደኛ የ13 ሰዎች ህይወት እንዲያልፍ ምክንያት በመሆናቸው፣ ሁለተኛ 103 ሰዎች ቀላልና ከባድ የአካል ጉዳት እንዲደርስባቸው ምክንያት በመሆናቸው፣ ሶስተኛ በመንግስቱና መንግስታዊ ባልሆኑና ግለሰቦች ንብረት ላይ በድምሩ 24,860,512 ብር ከ16 ሳንቲም የሚገመት ንብረት እንዲወድምና የክልሉ ኢኮኖሚ እንዲናጋ በማድረጋቸው በፈጸሙት ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፍረስ በሙከራ ወንጀል ተከሰዋል ይላል። ቃል በቃል ነው ይህን የክስ ዝርዝር የወሰድኩት። ክሱ እርምጃው ፖለቲካዊ ነው የሚለው ሰማያዊ ፓርቲ ዛሬ ባወጣው መግለጫ ክሱ እጅግ አስፈሪና በሀገሪቱም ሆነ በክልሉ የሚገኙት የፍትህ አካላት በገዢው ፓርቲ ተጽዕኖ ስር መውደቃቸውን የሚያረጋግጥ ነው ብሏል። ባህር ዳር ላይ ትናንት በተሰየመው የጠቅላይ ፍርድ ቤቱ ችሎት ላይ የተገኙትን የፓርቲውን ሊቀመንበር አቶ የሸዋስ አሰፋን አዲስ አበባ እንደገቡ ማምሻውን አግኝቼ አነጋግሬ ነበር።
አመሰግናለሁ። እንግዲህ የፓርቲ አባላት በሌሎችም ላይ ማዋከብና ስር የተለመደ ቢሆንም አሁን እኛ ላይ እየደረሰ ያለው የተለየ የሚያደርገው ግን በተለይ ደግሞ አማራ ክልል ላይ የተለየ የሚያደርገው ከትናንትናው ክስ በተጨማሪ በሴም ላይ፣ ደቡብ ወሎ፣ ደብረ ማርቆስ ላይ፣ ምስራቅ ጎጃም፣ እንደዚሁም ሰሜን ጎንደር ላይ የፓርቲውን መዋቅር የማፍረስ ስራ መንግስት እየሰራ ነው እና በተለያዩ ምክንያቶች እያሰረ አባላትን ፓርቲው ምንም እንዳይሰራ እያደረገው ነው እና ከዚህ ተነስተን የመግለጫው ይዘት በአማራ ክልል ሰማያዊ ፓርቲ እንዳይሰራ የተላለፈ ፖለቲካዊ ውሳኔ ካለ ይነገረን ብለን የአማራ ክልል ፍትህ ቢሮ አስገብተን ነበር። ከሁለት ወር በፊት ደብዳቤ
ግንቦት 30 2009 ዓ.ም ያስገባችሁት
ደብዳቤ ነው። ግን እነሱ ጋር የደረሰው ግን ሰኔ 5 ነው እና ከዚሁ ጋር የተያያዘ ነው። ትናንትና ባህር ዳር የሄድንበት ነሐሴ 1 2008 ባህር ዳር ላይ በተነሳ ህዝባዊ ተቃውሞ ሰማያዊ ፓርቲ ተጠያቂ ነው የሚል የሰብአዊ መብት ኮሚሽኑ ጠረፍ አድርገው አባባሽ ነው ብለው ያለፉት ነገር ነበረ። እንግዲህ ያንን ተንተርሰው ይመስለኛል ክስ መስርተዋል። እኛ በነጻ እንዲለቀቁ ነበር አቤት ስንል የነበረ። እንግዲህ ምንም ያንን እንዳልሰሙ አድርገው ክስ መስርተዋል በፓርቲ አባላት ላይ። በመሰረቱ መጀመሪያ የታሰሩት ሁሉም የፓርቲው አመራሮች ነበር። ወደ 20 የሚደርስ አመራሮች ነበር የታሰሩት። የተወሰኑትን ማዕከላዊ አንጥተዋቸዋል፣ የተወሰኑትን በዋሳ አውጥተዋል። 9ኙን ግን እዚህ ክስ መስርተውባቸዋል እና ይሄ ግልጽ የሆነ በሰላማዊ ትግሉም ላይ በሰማያዊ ፓርቲም ላይ በተለይ በአማራ ክልል የታወጀ ዘመቻ ነው እና ይሄ እንዲመሳልን የጠየቅነው ሰለሞን።
የማዕከላዊ ሰዎች ላይ የተመሰረተ ክስ አለ? ወደ ማዕከላዊ ያዛውረዋቸዋል ያሉኝ ሰዎች ላይ ስንት ሰዎች ናቸው?
ሌሎች አባል ካልሆኑ ሰዎች ጋራ፣ የአንድነት አባል ከሆኑ የቀድሞ አንድነት አባል ከሆኑ ሰዎች ጋራ፣ የመያድ አባል ከሆኑ ሰዎች ጋራ ክስ መስረተውባቸው የተወሰኑት ማዕከላዊ ናቸው፣ የተወሰኑት ደግሞ ቅሊንጦ ይገኛሉ። አሁን ስለዚህ በአጠቃላይ 4 ሰዎች ናቸው። በአጠቃላይ አሁን አንዱ ለምሳሌ በእነ ንግስት ይርጋ ስም በተከፈተ ፋይል ላይ አብሮ አለ እና እንደዚህ አድርገው ሙሉ በሙሉ የምዕራብ ጎጃምን፣ የሰሜን ጎንደርን፣ የደቡብ ወሎንና የምስራቅ ጎጃምን መዋቅሮች ሙሉ በሙሉ በአዋጅ በሚመስል መልኩ ነው ያፈረሱት እና የተለየ የሚያደርገው ይህን መዋቅሩን ነው እየመጡ ያሉት እና ወይ ሰላማዊ ትግል አይቻልም እዚህ ሀገር ከተባለ እኛም ሰው ቢታሰርም እንዲሰቃይም አንፈልግም። በግልጽ ያሉት ሊነገርን ይገባል። በተለይ ደግሞ አማራ ክልል ብለን ባለስልጣኖችን በነገራችን ላይ ለማግኘት ፈልገን ነበረ። ጉባኤ ላይ ናቸው፣ ስብሰባ ላይ ናቸው እየተባለ ሁለት ቀን ሙሉ ሳናገኛቸው ቀርተናል።
የክልሉ ባለስልጣናት ማለት ነው?
አዎ አዎ። ምክንያቱም ፖለቲካዊ ውሳኔ ስለሆነ አስፈጻሚው ላይ ነው ማነጋገር የፈለግን የነበረው እና ምክንያቱም የህግ ነገር አይደለም ማያ ግልጽ እኮ ነው። ክሱን ያዩት የህግ ባለሙያዎች በሙሉ እንደው ምን ላይ ደረስን ነው ያሉት። በቃ መሳቂያ ነው መጨረሻ። ሰልፉ የተከለከለበት የባህር ዳር ሰልፍ ሰማያዊ ፓርቲ እንዳያደርግ አልተፈቀደም ተከልክሏል የሚባልበትን ወረቀት ሁሉ አያይዘውታል።
ግን የሚለው ማለት አቃቤ ህግ በመሰረተው ክስ ላይ ይሄንን የሚሉኝን የሰማያዊ ፓርቲ ፈቃድ የጠየቀበትና የተፈቀደላቸው የሚል የሰነድ ማስረጃ ማያያዙን ጠቅሷል አቃቤ ህግ እና 11 ገጽ ሰነድ ማያያዙን።
አዎ ክሱ ላይ እንደዛ ይጥቀስ እንጂ ያያያዘው ማስረጃ ግን የተከለከለ መሆኑን የሚገልጽ ነው። በመሰረቱ ፓርቲውም ላይ ያለ ከዚህ በፊት እንደነበረን ባወጣነው መግለጫ እንደገለጽ ነው የሰብአዊ መብት ኮሚሽን የተባለው መስሪያ ቤት ሰማያዊ ፓርቲን ፈርጆ መግለጫ ሲያወጣ ፓርቲውን አንድ ቃል አልጠየቀውም፣ አንድ ደብዳቤም አልጠየቀውም። ምንድን ነው ሀሳቡን ብሎም ገለልተኛ ነኝ ብሎ ስለሚያወራ ማለት ነው አልጠየቀውም። እና ያን ጊዜ ቢጠይቁ ኖሮ የተከለከለበትን ሰነድ እናሳያቸው ነበረ። እኛም በወቅቱ የነበረው አመራር በግልጽ ይሄ የህዝብ ጥያቄ ስለሆነ እዚህ ላይ የፓርቲው ቅን የለበትም ብሎ የወጣበት በቪኦኤም ተገልጿል። ኢቭን የክልሉ ርዕሰ መስተዳደር እኮ በቴሌቪዥን ወጥተው የተፈቀደ ሰልፍ የለም ያሉበት ሁሉ አለና ይሄን ሁሉ አልፎ የሚደረግ ክስ ፖለቲካዊ ውሳኔ ነው፣ በፍጹም ከህግ ጋር የተያያዘ አይደለም የፓርቲው እምነት።
አቃቤ ህግ እርስዎ ባሉት መንገድ ሊሆን ይችላል ክሱን የመሰረተው፣ ነገር ግን በፍርድ ቤት ደረጃ ክስ የተመሰረተ በመሆኑ ይህንን የፖለቲካ ውሳኔ ነው ማለት ይቻላል። የፍርድ ሂደት የተጀመረበት በመሆኑ
በመሰረቱ ከተያዙ አንዳንዶቹ 11 ወራቸው ነው፣ አንዳንዶቹ 9፣ አንዳንዶቹ 8 ወራት ሆኗቸዋል
ክስ ሳይመሰረት።
አዎ ክስ ሳይመሰረት ነሐሴ 1 ያ ችግር ተከሰተ። ነሐሴ 2፣ 3፣ 4፣ 5 ጀምሮ ነው የተያዙ በሙሉ። ስለዚህ ይህን ያህል ጊዜ ቆይተው እኛ በዋስ እንዲወጡ ፖለቲካዊ ውሳኔ ስለሆነ እንዲለቀቁ ቅድም እንዳልኩ ከሁለት ወር በፊት የጻፍነውን ደብዳቤ ጨምሮ ይህንን ያክል አቤቱታ ስናቀርብ ነው ወደ ክስ የወሰዱት። ስለዚህ ዋስትና በተጠየቀበትም ላይ የአደራ እስረኛ ናችሁ ተብሎ ሁሉ የተጻፈበት አለ እና ፈጽሞ ከወንጀሉ ጋር ምንም ግንኙነት እንደሌላቸው ይታወቃል። አንዳንዶቹም የፓርቲ አባል እንዳልሆኑ ጭራሽ ይታወቃል። እና በእርግጥ የሰብአዊ መብት ኮሚሽን የተባሉት ሰዎቹ ከተያዙ በኋላ ነው ምስክርነት የሰጡባቸው።
ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፍረስ ሙከራ አድርገዋል በሚል ወንጀል ነው አቃቤ ህግ የከሰሰው እና የወንጀል ህግ አንቀጽ ጠቅሶ ነው የከሰሰው። እናንተ ስትናገሩ ይሄ ክስ እጅግ አስፈሪና ፍርድ ቤት ወይም የፍርድ አካላት በመንግስቱ ተጽዕኖ ስር መውደቃቸውን የሚያረጋግጥ ነው ብላችኋል በመግለጫችሁ ላይ። ይህንን አቃቤ ህግ የመሰረተውን ክስ ሊያጣርስ የሚችል ወይም ደግሞ የወንጀል ህጉን የተጠቀሰውን አንቀጽ ሊያፋልስ የሚችል አካሄድ ነው የተከተለው አቃቤ ህግ የሚል ሀሳብ እምነት አላችሁ?
ትክክል ነው። በመጀመሪያ እኮ ሰዎቹ እኮ በአካባቢው አልነበሩም። ለምሳሌ ስድስተኛ ተከሳሽ አቶ ነገሰ ተፈረደኝ በወቅቱ የፓርቲ ምክትል ሊቀመንበር ነበሩ። ክሱ ላይ ሲጠቀስ ልክ እዛ ተገኝተው ቦታው ላይ ሲቀሰቅሱ ልክ ድርጅቱን ሲፈጽሙ እንደተደረገ ነው የተገለጸ እና በወቅቱ ግን እሳቸው አዲስ አበባ ነበሩ። ለቪኦኤም ኢንተርቪው የሰጡት አዲስ አበባ ሆነው ነው። ቅጠርቶ የነበረው እንትን የተሰረዘ መሆኑ የገለጹትም አዲስ አበባ ሆነው ነው። ሌሎችም ተከሳሾች ላይ ፈጽሞ ባልነበሩበት ቦታ አንዳንዶቹ በሀገርም አልነበሩም፣ ባህር ዳር ውስጥ አልነበሩም። በእለቱ ያንን በተለያየ ጊዜ ለጣቢያውም ለሚጠይቃቸው የህግ አካል ሁሉ በምርመራም ጊዜ አሳይተዋል። ስለዚህ ይህንን እዳ ለማን የምንስጠው ነው አሁን የገዢው ፓርቲና የመንግስት ቅድም ይመስለኝ መታየቅ ያለበት። ለምሳሌ የሰብአዊ መብት ኮሚሽን ኃላፊው ሲናገሩ የችግሩ ዋና መንስኤ ራሱ መንግስት ነው ብለዋል። ሁለት ፓርቲዎችን ጠርተው ደግሞ አባባሽ ናቸው ብለዋል። የችግሩ ዋና ባለቤት ሳይጠየቅ እስኪ የትኛው አዛዥ እንዲተኩስ ያዘዘ ሰው ነው የተጠየቀው? እስካሁን ድረስ የትኛው የመንግስት ባለስልጣን ነው እስካሁን ፍርድ ቤት የቀረበው? ስለዚህ ችግሩን የፈጠረው ሳይጠየቅ አባባሰ የተባለው መጠየቅ በራሱ ትክክል አይደለም። ከዛ ባለፈ ግን ፈጽሞ በሌሉበት በሀገር በሌሉበት ከየቤታቸው እየተያዙ የመጡ ሰዎች እንደዚህ ተጠያቂ ማድረግ ፍጹም ሀገሪቱ ላይ ህግ እንደማይሰራ የሚያሳይ ነው። ለዚህ ነው ያንን የጠቀስነው። ሰለሞን
ጠበቃ ቆሞላቸዋል ተከሳሾቹ
ገና ነው። አርብ ዕለት ነው የደረሳቸው ክሱ። ትናንትናም ሲገልጹ ለፍርድ ቤቱ አርብ ዕለት ነው የደረሰው። ከያዘው ማስረጃ ከ30-40 ገጽ በላይ ነው። አላየነውም። ከፓርቲ አባላትና አመራሮች ጋር ከጠበቃ ጋር አልተመካከርንበትም። ስለዚህ ትንሽ ቀን ይሰጠን ብለው ነው እንትን ያለው። ከዛ በኋላ ነው እንግዲህ ስለ ጠበቃም ስለ ክሱ አካሄድ የምንነጋገረው። እኛም ቶሎ ይሄድ ነው አርብ ዕለት ደርሰውናል ብለው ቅዳሜ ዕለት ሲጠሩን እነሱ ነው እሁድ ዕለት ይሄድ ነው።
ለመቼ ተቀጠረ?
ለ19
ምን እንዲሆን ነው 19 የተቀጠረው?
19 እንግዲህ አጣሪ ተጨማሪ ማስረጃ ቻሉኝ የሰነድ ማስረጃዎች ተጨማሪዎች አሉኝ አለ። ከዛ በፊት አቅርብ ተባለ። እነሱ ደግሞ ክሱን አይተው የእምነት ክደት ቃል ለመስጠት ጠበቃ ማቆም እንደሚችሉ ለመናገር እና መልሳቸውን ለማቅረብ ነው። ማጠቃላይ
እናንተ እያሰባችሁ ነው? እያሰባችሁ ነው ስለ ጠበቃና የመሳሰሉ ነገሮች ወይስ በግላቸው ነው የሚያቆሙት ሰዎቹ?
አዎ ሰነዱንም ይዘን መተን ለህግ ክፍል ሰጥተናል። እየታየ ነው። የሚገርም ሰለሞን፣ ባዶ የፈቃድ ወረቀት ሁሉ እንደ ማስረጃ ተይዟል። የማሳወቂያ ወረቀት እንደ ማስረጃ ተይዟል። ፈጽሞ ከነሱ ክስ ጋር ተያያዥነት የሌለው ዝም ብሎ ወረቀት ሁሉ ያያያዙታሉ እና እንደው ዝም ብሎ ሰነዱን አብዝቶ ወንጀል የተፈጸመ ለማስመሰል የተሞከረበት ነው እንጂ ምንም ግንኙነት የለም። ዞሮ ዞሮ ለህግ ክፍል ሰጥተን ሰነዱን ከፍንጭ ተቀብለን እየታየ ነው ያለው። ለዛ መሰረት ነው የምንሄደው። ስለሆነ
አቶ የሽዋስ እንግዲህ የሰማያዊ ፓርቲ አባላት በተለያዩ ጊዜዎች ሲያዙ ሲከሰሱ ይሄ የመጀመሪያው ጊዜ አይደለም፣ እርስዎን ራስዎን ጨምሮ ማለት ነው። እና የፓርቲው ከፍተኛ አመራር አባላት እንደዚህ በክልል ደረጃ ተንቀሳቅሰው ሄደው ያውቃሉ ከዚህ በፊት ወይም በፍርድ ሂደት ላይ በአካል ቀርበው ያውቃሉ? በሊቀመንበር ደረጃ ወይም በዚህ በከፍተኛ አመራር ደረጃ?
አዎ፣ በተለያዩ ቦታዎች እንቀርባለን። በደቡብ ክልልም፣ በኦሮሚያም፣ በአዲስ አበባም፣ በድሬዳዋም እኔም ብቻ ሳይሆን የቀድሞዎችም አመራር አባላት እንደዚሁ በክስትም ጊዜ ለተለያየ ስራ ይወጣሉ። የዚህ እንዳልኩ ስለሆነ የተለየ የሚያደርገው መዋቅሩን ነው ለማፍረስ እየተሞከረ ያለው። ለምሳሌ ደሴ ላይ የአደረጃጀት ጉዳይ ምክትል ኃላፊ የፓርቲ የወጣቶች ጉዳይ ኃላፊ እና ድርሳን ብርሃን የሚባለው ለሶስተኛ ጊዜ የታሰረው ጠንካራ አባል፣ እነዚህ ሲታሰሩ ጠቅላላ መዋቅሩን ለማፍረስ ነው የተሞከረው። ሰሜን ጎንደር ላይ አግባው ሰጠኝ የዞኑ ሰብሳቢ ነው። እሱን አስረው ቢሮውን ዘግተው እንዳለ መዋቅር እንዲበተን ያደረጉት እና ከዚህ በፊት ከነበረው ለምሳሌ እኔ ስታሰር የምክር ቤት አባላት የምክር ቤት ሰብሳቢ ያለ ስራው መሄድ ይችላል። አሁን ግን ዋና ዋና ሰዎችን መርጠው በተለይ ደግሞ ባህር ዳር ልዩ የሚያደርገው ሰብሳቢውን፣ ምክትል ሰብሳቢውን፣ ጸሐፊውን፣ ፋይናንስ ኃላፊውን ጠቅላላ መዋቅሩን ነው ያሰሩት እና ዘመቻ ነው ፓርቲ በአማራ ክልል እንዳይንቀሳቀስ የማድረግ ዘመቻ ነው ያለው። በዚህ ነው ስለ
አቶ የሸዋስ አሰፋ በጣም አመሰግናለሁ ለጊዜው። እንግዲህ እየተከታተልን ዘገባችንን እንቀጥላለን። እኛም ያለውን ሁኔታ ከሌሎችም የመንግስትም ባለስልጣናት ከህግ አካላት የምናገኛቸው መረጃዎች እንዲሁ ለህዝብ ለማቅረብ ጥረት እናደርጋለን።
አመሰግናለሁ። እኔም በእኛም በኩል አቶ በርዱን በግልባችን ደብዳቤ እንዲደርሳቸው ሞክረናል። አቶ ንጉሱ ጥላሁንንም የክልሉ ምክር ቤት ሰብሳቢንም ለማግኘት ሞክረን ነበረ። ሰሞኑን ስብሰባ ላይ ናቸው፣ ጉባኤ ላይ ናቸው እየተባለ ለሁለት ቀን ተደጋጋሚ አንኳኩተን ቢሯቸው ማግኘት አልቻለም። እንግዲህ እኛም ጥረታችን እንቀጥላለን።
እሺ፣ አቶ የሽዋስ እግዜር ይስጥልኝ። ደህና እምሹ።
አመሰግናለሁ። ለመሰገኝበት እንጀር
በፓርቲው ቅሬታዎችና ክሶች ላይ ምላሽ እንዲሰጡኝ ወደ ክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ደውዬ አግኝቻቸው ነበረ። አሁን የሚገኙት አዲስ አበባ መሆኑን ነግረውኝ በቂ መረጃ አሰባስበው ነገ ለቃለ ምልልስ ዝግጁ እንደሚሆኑ ገልጸውልኛል። የሚሉትን ይዤ መለሳለሁ።